ይህ የአሜሪካ ድምፅ ሬዲዮ ጣቢያ ነው።
ቤተክርስቲያን ሄዱ። ከዛም ቀጥታ ለማቃጠል ሲሄዱ ህዝቡ ቀጥታ ወደ ቤተክርስቲያን ማታካትም ብሎ ቤተክርስቲያን ግቢ ውስጥ ገባ። ከዛም በኋላ ያው ሆይ ያሉ መጡ፣ ቤት ማቃጠል ጀመሩ።
ከድጋፍ ሰልፍ በኋላ መልኩን ቀየረና በተሰዶ ወጣቶች አማራና ኦሮሞ ወጣት መሀል ተፈጠረ። ከዛም በኋላ የቤት ቃጠሎ ምናምን ተጀመረ። ያው እኛም መሀል ገባን።
የመጀመሪያው የዶዶላ ከተማ ነዋሪ፣ ሁለተኛው የከተማይቱ ፖሊስ ናቸው። ዝርዝሩን በአብይ ርዕስ ይዘናል።
በተለያዩ የኦሮሚያ ከተሞች በትላንትናው ዕለት የተቀሰቀሰው ተቃውሞ ተከትሎ በደረሱ ግጭቶች እስካሁን በተረጋገጠው 16 ሰዎች ሲገደሉ ሌሎች በርካቶች ቆስለዋል። በንብረት ላይ ቀሩ በርከት ያሉ ዘገባዎች አሉ።
አሁን ደግሞ ርዕሰ ዜናዎችን እናሰማለን። ትላንት በብዙ ሺህ የሚቆጠሩ የአክቲቪስቱ ጀዋር መሐመድ ደጋፊዎች በበርካታ የኦሮሚያ ከተሞች ተቃውሞ ማካሄዳቸው ሰዎች እንደሞቱ ተገልጿል። የዩናይትድ ስቴትስ መከላከያ ሚኒስትር ማርክ ኤስፐር ቱርክ በሰሜን ምስራቅ ሶሪያ ባሉት ኩርዶች ላይ ጥቃት መክፈቷ ተገቢ አልነበረም ብለዋል።
ጤና ይስጥልን፣ እንደምናመሻችሁ ክቡራትና ክቡራን አድማጮቻችን። ሌሎች በርከት ያሉ ወቅታዊ ዘገባዎችና ቅንብሮችን ይዘን ከዛሬ ሐሙስ ጥቅምት 13 2012 ስርጭታችን ጋር አስተናጋጆች አሉላ ከበደና
አዳነች። ቅድሚያ ግን የዕለቱን ዜናዎች እናሰማለን። ትላንት በብዙ ሺህ የሚቆጠሩ የአክቲቪስቱ ጀዋር መሐመድ ደጋፊዎች በበርካታ የኦሮሚያ ከተሞች ተቃውሞ ማካሄዳቸው ይታወሳል። ዛሬም ተቃውሞ ቀጥሎ የብሔርና የሃይማኖት መልክ መያዙ ተዘግቧል። በተለያዩ የኦሮሚያ አካባቢዎች ቢያንስ 16 ሰዎች እንደሞቱ ተገልጿል። ጀዋር መሐመድን ጨምሮ የኦሮሚያ የፖለቲካ መሪዎች ግጭቱ እንዲቆም ጥሪ ካደረጉ በኋላ ግን ተቃውሞው እየቆመ እንደሆነ ተገልጿል። በተቃዋሚዎቹ የተዘጉ መንገዶችም እየተከፈቱ ናቸው ተብሏል። ተቃውሞ ትላንት የተነሳው አዲስ አበባ የሚገኘው የጀዋር መሐመድ መኖሪያ ቤት በፌዴራል የጸጥታ ኃይሎች ተከቧል የሚል ወሬ በኦሮሞ ሚዲያ ኔትወርክና በሶሻል ሚዲያ ከተገለጸ በኋላ መሆኑ ይታወሳል። ቀደም ሲል የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ በሀገሪቱ ግጭት ይቀሰቅሳሉ ባሏቸው ሚዲያዎች ላይ ማስጠንቀቂያ ሰጥተው እንደነበር የሚታወስ ነው። ዘጋቢዎቻችን ከተለያዩ አካባቢዎች ዘገቦች ልከውልናል። ወደ ኋላ በቅደም ተከተል ይቀርባሉ።
የዩናይትድ ስቴትስ መከላከያ ሚኒስትር ማርክ ኤስፐር ቱርክ በሰሜን ምስራቅ ሶሪያ ባሉ ኩርዶች ላይ ጥቃት መክፈቷ ተገቢ አልነበረም አሉ። ቱርክ በክልሉ ደህንነቱ የተጠበቀ ቀጠና ከሩሲያ ጋር ሆና ለመጠበቅ መስማማቷ ወደ ተሳሳተ አቅጣጫ እያመራች ነው ይላሉ ማርክ ኤስፐር። ቱርክ በጣም በከፋ ሁኔታ ላይ እያስቀመጠችን ነው ሲሉ ብራስልስ ውስጥ የሰሜን አትላንቲክ ቃል ኪዳን አገሮች ድርጅት ኔቶ ስብሰባ ከመጀመሩ በፊት ተናግረዋል። የዩናይት ስቴትስ ባለፈው ሳምንት በሰሜን ምስራቅ ሶሪያ የነበሩትን ወታደሮቿን ለማስወጣት ከወሰነች በኋላ የቱርክ ኃይሎች ገብተው ጥቃት ከፍተዋል። ከዚያም ዩናይት ስቴትስ የተኩስ ማቆም ስምምነት እንዲደረግ አስተባብራለች። ቱርክ የተኩስ ማቆም ስምምነቱ እንደሚጸና ማረጋገጧን ፕሬዚዳንት ትራምፕ ትላንት ተናግረዋል። ይህ ሁኔታ የዩናይትድ ስቴትስ ቱርክ ላይ የጣለችውን ማዕቀብ እንድታነሳ ያስችላታልም ብለዋል።
ቱርክ በሰሜን ምስራቅ ሶሪያ ላይ የከፈተችው ጥቃት ተማርኮ የነበሩ በርካታ የዳዕሽ አሸባሪ ቡድን አማጽያን እንዲያመልጡ አስችሏል የሚለው ስጋት ሳይጋነን አልቀረም ይላሉ የአሜሪካ ባለሥልጣኖች። የቱርክ ኃይሎች ወደ ሰሜን ምስራቅ ሶሪያ ገፍተው በመግባት በኩርድ አማጽያን ላይ ጥቃት ከከፈቱ ወዲህ የሶሪያ ዲሞክራሲያዊ ኃይሎች የሚቆጣጠረው እስር ቤት ተመትቶ የዳዕሽ እስረኞች አምልጠዋል የሚል ወሬ ተሰምቶ ነበር። የኩርድ አማጽያን በሶሪያ ዲሞክራሲያዊ ፓርቲ ይደገፋሉ። ዩናይትድ ስቴትስ ግን ወደ 12,000 ገደማ የሚሆኑ የተማረኩ የዳዕሽ አማጽያን ከሞላ ጎደል ሁሉም እንደታሰሩ ናቸው። ከሶሪያ ውጭ የተያዙ 2,000 የሚሆኑ አማጽያንም አሉባቸው ትላለች።
24 የሚሆኑ ወግ አጥባቂ ሪፐብሊካውያን የምክር ቤት አባላት ትላንት ፕሬዚዳንት ዶናልድ ትራምፕ በደል ፈጽሞ እንደሆነ ምርመራ የሚካሄድበትን ዝግ ስብሰባ በርግደው በመግባት የምርመራውን ስራ ለአምስት ሰዓታት ያህል ማዘግየታቸውን ፕሬዚዳንት ትራምፕ አብክረስ እንደደገፉት ዋይት ሃውስ ቤተ መንግስት ዛሬ ያስታወቀ። ሪፐብሊካውያን የክሱ ምርመራ በርትተው እንዲታገሉም ትራምፕ ሲያሳስቡ ቆይተዋል።
ፓኪስታንና ህንድ የህንድ ሲክ ምዕመናን ወደ ፓኪስታን ለመሄድ የሚችሉበት በር በመክፈት ዛሬ ትልቅ ስምምነት አድርጓል ተብሏል። ሲኮች ፓኪስታን ውስጥ እጅግ የተቀደሱ ከሚባሉት ቦታዎች አንዱ ወደ ሆነው ሄደው ለማምለክ ይችላሉ ማለት ነው። ሁለቱ የኒውክሌር መሳሪያ ባለቤቶች የሆኑት ተቀናቃኝ የደቡብ እስያ ሀገሮች እንዲህ አይነቱን ስምምነት ያደረጉት በፊትም ቢሆን የሻከረው ግንኙነታቸው ከባድ ውጥረት ላይ ባለበት ወቅት ነው። አዲሱ መተላለፊያ ኮሪደር የሲክ ምዕመናን የይለፍ ፈቃድ ሳያስፈልጋቸው ካራቱርፖር ወደ ተባለችው የፓኪስታን ከተማ እንዲጓዙ እድል ከፍቶላቸዋል። የሲክ እምነት መስራቾች ጉሩ ናናክ በ16ኛው መቶ ዓመት በሞቱበት ቦታ ላይ የተሰራ የሚባለው ቤተ መቅደስ የሚገኘው ካራቱርፖር ከተማ ላይ ነው።
የመብራት ኃይል ኩባንያዎች በያዝነው ሳምንት በመላው ካሊፎርኒያ ክፍለ ግዛት ከባድ የሰደድ እሳት እንዳይነሳ ለመከላከል የኤሌክትሪክ መብራት ለማጥፋት እየተዘጋጁ ነው። የደቡብ ካሊፎርኒያ የመብራት ኃይል ኤድሰን 300 ሺህ ለሚሆኑ ሰዎች የኤሌክትሪክ መብራት አገልግሎት ሊዘጋ እንደሚችል አስታውቋል። የሳንዲያጎ ጋዝና ኤሌክትሪክ ኩባንያም ቢያንስ ለ20 ሺህ ደንበኞቹ የኤሌክትሪክ አገልግሎት ሊያቋርጥ እንደሚችል አስታውቋል። ለሰሜን ካሊፎርኒያ የመብራት ኃይል የሚያቀርበው ፓሲፊክ ጋዝና ኤሌክትሪክ ዛሬ ወደ 180 ሺህ ለሚጠጉ ደንበኞች የመብራት ኃይል ማቋረጥ ጀምሯል። ካሊፎርኒያ በሰዓት 97 ኪሎ ሜትር የሚነጉድ ከባድ ንፋስ እንደሚያናውጣት የአየር ትንበያ ባለሙያዎችም ተናግረዋል። አድማጮች፣ ለሰዓቱ የዓለም ዜና የተመደበው ክፍለ ጊዜ እዚህ ላይ አበቃ። አድማጮች፣ አሁን እዚህ ከገባን የደረሰን አንድ ዜና እናሰማችሁ። የኢትዮጵያ ሰብአዊ መብት ኮሚሽን ዋና ኮሚሽነር ሕግ ከሚፈቅደው ውጭ ታስረው የሚገኙ ሰዎች በዋስ ወይም ያለ ዋስትና እንዲለቀቁ ይገባል አሉ። አንዳንድ ተጠርጣሪዎች በስር የቆዩበት ጊዜ አሳሳቢ መሆኑንና አፋጣኝ እልባት ማግኘት እንዳለበትም ገለጹ። መለስካቸው አመሃ ዝርዝሩን ይዟል።
የኢትዮጵያ ሰብአዊ መብቶች ኮሚሽን ዋና ኮሚሽነር ዶክተር ዳንኤል በቀለ በዓለም አቀፍ የእስር ቤቶች ጉብኝት ደረጃ መሠረት ጥቅምት 10 ቀን 2012 ዓ ም በአዲስ አበባ ፖሊስ ኮሚሽን በቁጥጥር ስር የሚገኙ እስረኞችን እንደ ጎበኙ ኮሚሽኑ ዛሬ ከቀትር በኋላ ባሰራጨው የጽሑፍ መግለጫ አስታወቀ። እንደ መግለጫው ኮሚሽነር ዳንኤል በቀለ ሰኔ 15 ቀን 2011 ዓ ም በባህር ዳርና በአዲስ አበባ ከተማ ከተከሰተው የፖለቲካ ግድያ ጋር በተያያዘና በሌሎችም ተዛማጅ ጉዳዮች በቁጥጥር ስር ከሚገኙ እስረኞች መካከል የአማራ ብሔራዊ ንቅናቄ አብን አመራር አባሎች እነ አቶ ክርስቲያን ታደለ፣ አቶ በለጠ ካሳን፣ ከባልደራስ ባላደራ ምክር ቤት አባሎች እነ አቶ ኤልያስ ገብሩ፣ አቶ ስንታየው ቸኮልና አቶ መርከቡ ኃይሌን፣ ከኢትዮጵ ጋዜጣ ባልደረቦች አቶ ምስጋና ጌታቸውና አቶ አዳሙ ውጁራን፣ እንዲሁም የተጠለፈው ትግል ከሚለው መጽሐፍ ህትመት ጋር በተያያዘም በእስር የሚገኙት አቶ ፍሬው በቀለ፣ አቶ ሳሙኤል በቀለ፣ አቶ መለሰ ማሩ፣ አቶ ጋዲሳ ዳንኤልና አቶ አማረ ተፈራን፣ በተጨማሪም የሟች ብርጋዴር ጄኔራል አሳምነው ጽጌን ባለቤት ወይዘሮ ደስታ አሰፋንና ሌሎች በርካታ ታሳሪዎችን መጎብኘታቸውን ገልጿል። በዚህ ጉብኝታቸው ወቅትም ታሳሪዎቹ በሕግ የሚፈቀደው የተጨማሪ ምርመራ ጊዜ በአብዛኛው የተጠናቀቀና ቀሪውም በመጠናቀቅ ላይ ያለ በመሆኑ ከዚህ በላይ ታሳሪዎቹ በእስር ሊቆዩ ስለማይገባ እንዳገባቡ በዋስ ወይንም ያለ ዋስትና ከእስር እንዲለቀቁ ወይንም ታማኒ የሆነ ክስ በመደበኛ ወንጀል ሕግ መሠረት ሊቀርብ እንደሚገባ ኮሚሽነሩ መግለጻቸው መግለጫው አብራርተዋል። እንደዚሁም የተጠለፈው ትግል በሚል ርዕስ ከተጻፈው መጽሐፍ ጋር በተያያዘ የመጽሐፉ ጸሐፊ ነው ተብሎ ከተጠረጠረው ሰው ጀምሮ የማተሚያ ቤቱ ባለቤት፣ የመጽሐፉን የፊት ገጽ ንድፍ ወይንም ዲዛይን የሠራ፣ የመጽሐፉ አከፋፋይና የጎዳና ላይ ቸርቻሪ ሳይቀር እንዲሁም ሌሎች ታሳሪዎች ፍርድ ቤት በሚቀርቡበት ጊዜ ፎቶ አንስተሃል በሚል የተያዘ ጋዜጠኛ ጭምር ለዚህን ያህል ጊዜ በእስር መቆየታቸው አሳሳቢ በመሆኑ አፋጣኝ እልባትና የዋስትና መብት መከበር እንዳለበት ኮሚሽነሩ መግለጻቸውን የወጣው መግለጫ አስታውቋል። መለስካቸው አማሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጆቻችሁ አሉላ ከበደና
አዳነች ፍስሐየንን። መደበኛው ፕሮግራማችን በ22 በ25ና በ31 ሜትር ባንዶች በአጭር ሞገድ በአሃዱ ሬዲዮ ኤፍኤም 94.3 እና እንዲሁም በናይል ሰዓት እስከ ምሽቱ 4 ሰዓት ይቀጥላል። ቀዳሚው የዕለቱ አብይ ርዕስ ነው።
በተለያዩ የኦሮሚያ ከተሞች በትላንትናው ዕለት የተቀሰቀሰውን ተቃውሞ ተከትሎ በደረሱ ግጭቶች እስካሁን በተረጋገጠው 16 ሰዎች ሲገደሉ ሌሎች በርካቶች ቆስለዋል። በንብረት ላይም ከፍተኛ ውድመት ደርሷል።
ትናንት ጀምሮ በምዕራብ አርሲ ዞን በዶዶላ ከተማ በተቀሰቀሰ ግጭት 4 ሰዎች ሲገደሉ ከ40 በላይ ሰዎች የአካል ጉዳት እንደደረሰባቸው ታውቋል። ከዚህም በተጨማሪ ትናንት የተጀመረው ቤት የማቃጠል ድርጊት ቀጥሎ እንደዋለና የተቃጠሉ ቤቶች ቁጥርም ሆነ የደረሰው ጉዳት በውል እንደማይታወቅ የከተማው ነዋሪዎችና ፖሊስ ተናግረዋል። ትናንት በግጭቱ መሃል ያነጋገርኳቸውና ስማቸው ሀብታሙ እንደሚባል የገለተው እንዳሉና ያየሁት ነው ያሉትን አብራርተውልኛል።
ቤተክርስቲያን ሄዱ። ከዛም ቀጥታ ለማቃጠል ሲሄዱ ህዝቡ ቀጥታ ወደ ቤተክርስቲያን የማታቃጥ ነው ብሎ ቤተክርስቲያን ግቢ ውስጥ ገባ። ከዛም በኋላ ያው ያሉ መጡ። ቤት ማቃጠል ጀመሩ። ይኸው እየነደደ ነው፣ እስካሁን እየነዳል ቤቶች። በሽታንም ግን የዋላሽ ድረስ ናቸውም። ፖሊስም ዳር ሆኖ ነው የሚያይም። የኦሮሚያ አድማ በታኝም መጣ። ጭስ ለቅረብን እና ንፋስም ወደ እኛ ስለነበረ ያው እኛ ትንሽ አፍነና አፍኖን ነበረ።
እነማን ናቸው እነዚህ ቤት የሚያቃጥሉ?
ተብዬው ናቸው።
በአሁኑ ጊዜ ከቤት ቃጠሎ ሌላ ከንብረት መውደም ሌላ በሰው ህይወት ላይ የደረሰ አደጋ ነው?
ሰው ሞቷል። 4 ሰው ሞቶብናል ከኛ ብቻ እስካሁን በተጨባጭ ያለው ማለት ነው።
የዶዶላ ከተማ የጸጥታ ስራ ሂደት ባለቤት ሳጂን ሀጂ ለቪኦኤ እንደገለጹት ግን ግጭቱ የተቀሰቀሰው የኦሮሞ ወጣቶች ለአክቲቪስት ጃዋር መሐመድ ያላቸውን ድጋፍ ከገለጹ በኋላ ባልታወቀ ሁኔታ በአማራና በኦሮሞ ወጣቶች መካከል በተነሳ አለመስማማት እንደሆነ ይናገራሉ።
ችግሩ የተፈጠረው ሰልፍ ነበር እዚህ ከተማ ውስጥ።
መቼ?
ትላንት።
ድጋፉ የምን ድጋፍ ነበር ትላንትና የተጀመረው?
ሲባል የሰማነው አክቲቪስት ዛሬ ኢንተርቪው ተደርጎለት ነበር አሉ። ለግድያ ሙከራ የወጣ የመንግስት አካል ነው ይህን ሲያደርግ ነበር የሚል ስላፈስ ነበር። ያንን ልቃወሙ ነው የወጡት። ከድጋፍ ሰልፍ በኋላ መልኩን ቀየረና በተሰዶ ወጣቶች አማራና ኦሮሞ ወጣት መሀል እጅ ተፈጠረ። ከዛ በኋላ የቤት ቃጠሎ ምናምን ተጀመረ። ያው እኛም መሀል ገባን። ስምንት ተኩል እንደዛ ሲሆን ነው የጀመረው። እዛም በኋላ ስንከታተል ነበር ሁኔታውን እስከ ማታ። ያው ከኦሮሚያ አድማ ብትና ጋር ሆነን ስንከታተልና ስንል ነበር። ከዛም በኋላ የቤት ቃጠሎ ምን እንደቀጠለ ነበር። ወደ 1 ሰዓት አካባቢ አረጋግተን ነው የተለያየ ነው።
ዛሬም እንደዚሁ ቀጥሏል።
ዛሬም ቀጥሏል። ያው የትላንቱን አይደርስም። መከላከያ ሰራዊትም ስለገባ ዛሬ የቤት ቃጠሎ አለ። የሰው ህይወት ያው ትላንት ያለፈው እንጂ ዛሬ ያው የተቀላቀለ
ጠቅላላ 4 ሰዎች እንደሞቱ ነው የሰማሁት።
ያው ለዛ እንትን መሀል ሳይሆን ትላንት የተመቱ ስለሆኑ ዛሬ ሆስፒታል ልታከም ሄደው እዛ የተመቱት አንዱ ሞቶ ነው የተገኘው። ሁለቱ ሆስፒታል ውስጥ ተመቱት።
ምን ያህል ሰው ቆሰለ?
እርግጠኛ አሁን እኛ ስታከም ያየ ነው 48 ነው። 48
ዛሬ ያናገርኳቸውና ለደህንነታቸው ሲባል ስማቸው እንዳይጠቀስ የጠየቁ የከተማ ነዋሪ ግን ሁከቱ የተፈጠረው ገና ከመጀመሪያው እንደነበረ ነው። በእሳቸው አገላለጽ ከዶዶላ ከተማ ውጭ ከተለያዩ አካባቢዎች የመጡ ወጣቶች የኪዳነ ምሕረት ቤተ ክርስቲያን ለማቃጠል ሙከራ አድርገው ነበረ። ግጭቱ የጀመረውም ከዚህ ጊዜ ጀምሮ እንደሆነ ያብራራሉ።
ሰፈን ጀመሩ። ልክ እንዳልኩ እየፎከሩ ሲቆዩ ዛሬ የመጨረሻችሁ ነው፣ ለቃችሁ መውጣት አለባችሁ፣ ዶዶላ የኛ ነች፣ ኦሮሚያ የኛ ነው፣ ማንም አይናገረንም የሚል መፈክር እያሰሙ መጡ። ከስድስት ሰዓት ጀምረው ቤት ማቃጠል ጀመሩ። የሰው ንብረት ማውደብን ጀመሩ። መኪና ሳይቀር ማቃጠል ጀመሩ። ቤተክርስቲያን ላይ እየመጡ ድንጋይ መወርወር ጀመሩ። ዘጠኝ ሰዓት ላይ ሲሆን ወደ ሰው ህይወት ግድያ ገቡ። ቤተክርስቲያን ላይ ቦምብ ወረወሩ። ኪዳነ ምሕረት የምትባል ቤተክርስቲያን ነበረች፣ በቀጠና 5/7 ላይ የምትገኝ ቦምብ ወረወሩ። እግዚአብሔር ይመስገን ነው፣ ከቦምቡ ማትረፎናል። እግዚአብሔር ሁለ አንድ ሰው ቆሰለብን። አንደኛው ትንሽ ጉዳት ቢሆን አንደኛው በጣም ጉዳት አጋጥሞታል። በህይወቴ አልሞተም በቦምቡ። በሌላ አንድ ሰው ዝናቡ የሚባል ሰውዬ እቤት ገብተው በዱላ ተፍጭፈው ገደሉት። ንብረቱን አቃጠሉ፣ ውጭ አውጥተው አቃጠሉ።
ይሄ ትላንትና ነው።
የትናንት 2012 በጥቅምት ወር ማለት ነው። በ12 10 ሰዓት ላይ ደብድበው በቤቱ ገብተው ታማሚ ነበር፣ እዛው ደብድበውት ገደሉት።
ዛሬ እንዴት ነው?
ሌላ ሲቀጥል ዛሬ በትናንትና በ12 የተመጡ ብዙ ልጆች ነበሩ እና ብዙ ልጆች ተመጠው ወደ ሆስፒታል ዛሬ መላክ አለባቸው ተረጋግቷል ብሎም ፖሊሶች በላክናቸው ሰዓት መንገድ ላይ ከአምቡላንስ ላይ አውርደው የሶስት ልጆች ህይወት አለፈ። አውርደው ሆስፒታል በር ላይ ገደሏቸው። ይሄ ሲደረግ ምንም አይነት መፍትሄ እያገኘን አይደለም። አድማ በታኝ አለ፣ መከላከያ ገብቶልናል፣ ግን የተወሰኑ ናቸው። ቤተክርስቲያን ብቻ እየጠበቁልን ያሉት ስረሱልን ነው የምንለው። ብዙ ሰዎች እየተጎዱብን ነው። አባቶች እናቶች ሳይቀሩ እያለቀሱ ነው የሚባለ ትናንትና ከቤታቸው የወጡ ዛሬ ምንም ብርድ እያቆራፈዳቸው ምንም ነው እንኳን የሚበላ የሚለብሱት እንኳን ሳይኖር አሁን ቤተክርስቲያን ውስጥ ነው የምንገኝ። እዚህ መንግስት ያለ እያልን ነው ድረሱልን፣ ድረሱልን ነው የምንለው።
ዛሬ ከቀትር በኋላ በኦሮሞ ሚዲያ ኔትወርክ ቴሌቪዥን አክቲቪስት ጃዋር መሐመድ፣ የተለያዩ የኦሮሞ ፖለቲካ ድርጅቶች መሪዎች፣ የኦሮሞ ሽማግሌዎች በአንድነት ሆነው በኦሮሚያ የተቀሰቀሰው ሁከት እንዲቆምና ሰላምና መረጋጋት እንዲሰፍን ጥሪ ሲያቀርቡ ተሰምተዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
መለስካቸውን ለዘገባው እናመሰግናለን። የአቶ ጃዋር መሐመድ ለደህንነት የመስጋት ጥሪ ተከትሎ በተለያዩ የኦሮሚያ ክልል ከተሞች በተቀሰቀሰው ተቃውሞ የሰዎች ሕይወት መጥፋቱን የኦሮሚያ ጸጥታና አስተዳደር ገለጸ። ኦሮሚያን የብጥብጥ አውድማ ለማድረግ የሚፈልጉ ያላቸውን ሕግን የሚመለከት ጥያቄ ወደ ብሔርና የሃይማኖት ጉዳይ በመለወጥ ግጭት ለመፍጠር ሞክረዋል ብሏል። በክልሉ የተለያዩ ከተሞች ተቃውሞ ቀጥሎ ነበረ፣ አሁን ግን ረገብ ማለቱ ተዘግቧል። ሙክታር ጀማል ዝርዝሩን ይዟል።
ከትላንት በስቲያ እኩለ ሌሊት የጀመረው ተቃውሞ እስካሁን ቁጥሩ በውል ያልታወቀ ሰዎች ሕይወት ማጥፋቱን የኦሮሚያ ጸጥታና አስተዳደር ቢሮ አስታውቋል። ተቃውሞው ዛሬም የቀጠለ ሲሆን አዳማ ሁከት ውስጥ መዋሏን ቪኦኤ ያነጋገራቸው ሰዎች ተናግረዋል።
ከተማው እንግዲህ ሰዋት ሰላማዊ እንቅስቃሴ ነበረ። 7 ሰዓት አካባቢ ጀምሮ ዳርዳር ያሉት ቦሌ ገንደ ሀራ አካባቢ ደግሞ ችግሮች ተፈጥረዋል። 11 አካባቢም እንዲሁ ቦሌ አካባቢ እንግዲህ ቄሮና ቄሮ ነው የሚቃወሙ ልጆች ኃይሎች እነሱ መሀል ኃይለኛ ግጭት ተፈጥሮ መከላከያ ይህንን ለመበጠን በብዛት ከመከላከያ በኋላ ነው እና ሌላው ኃይል የመጣው ቄሮ የሚቃወመው ኃይል መከላከያ እየተከተለ ነው የሚመጣው እና እዛ ላይ የተወሰኑ ልጆች ተጎድተዋል። ያው ቦሌ አካባቢ ያለው ሁኔታውን ሰላም ተበትኗል።
በተለይ ከሰዓት በኋላ ወደ ምሽት አካባቢ በአጠቃላይ ምን ይመስላል አሁን የከተማው ሁኔታ?
አሁን ያለው ሁኔታ የተረጋጋ ነው የሚመስለው፣ ግን ወደ 10 ሰዓት አካባቢ ይመስለኛል ተቀሎ ተብሎ በሚታወቀው አካባቢ ቤተክርስቲያን ተቃጥሏል የሚል ወሬ በመናፈሱ ተሰባስበው የሄዱ ልጆች ቤተክርስቲያኑ እንከላከላለን ብለው የተቃጠለ ቤተክርስቲያን አልታየም። እዛ አካባቢ ከሀረር ተፈናቅለው የመጡ እዚህ የሰፈሩ ሰገቀሎ አካባቢ አሉና የእነሱን መንደር ላይ ጉዳት አደርሰዋል። መዚዱንም ገብተው አካባቢውንም ላይ ያለውን ቤቶች ምናምን ሰባብረው የእሳት አደጋም አደርሰዋል። መከላከያ መጥቶ ያው ሁኔታዎችን ለማረጋጋት ሞክሯል። የተጎዳ የሞተም ሰውም እንዳለ አምቡላንሶች ጭነው ሲሄዱ ታይቷል። እንግዲህ
በተመሳሳይ አዲስ አበባ ዙሪያ ጅማ መውጫ ኬንቴሪ የሚባል አካባቢ ላይ የነበረውን ድባብ ያነጋገርናቸው ሰዎችም ነግረውናል።
አሁን ያለሁት ኬንቴሪ አካባቢ ነው ያለሁት።
ጅማ መውጫ ማለት ነው?
የጅማ መውጫ ላይ አሁን አይበሰቡ ወጣት ሮ ወጥቶ ድምፁን ሲያሰማ ነበር። በሰላማዊ ምንም ነገር በእጁ ሳይዝ መሳሪያ ምንም ነገር ሳይዝ ጀዋሪን በማሳይ መግደል መሞከሩ አግባብ አይደለም። ይህንን ድርጊት ያደረገ በህግ ይጠየቅ። የመንግስት አካላት ወጥቶ ለህብረተሰቡ የሚያቀርቡ የሚል ድምፅ ነበር የሚያሰሙት። ይህን የሚያሰማ ላይ ፌዴራል ፖሊስ እና የአዲስ አበባ ፖሊስ መጥቶ ሲቶክስ ሲያባርር የአዲስ አበባ ወጣቶች አንዳንድ ወጣቶች ከነሱ ጋር ሆኖ የኦሮሞ ከዛ አካባቢ የተነሱ ልጆችን ሲያባርሩ በዱላ ያባሩ ባይናችን አይተናል።
በዱከም ከተማ ተቃውሞ ያደረጉ ሰዎች መንግስት ለጀዋር መሐመድ ደህንነት ኃላፊነት እንዲወስድ መጠየቃቸውንም ገልጸዋል።
ጀዋር የኛ ነው ስለዚህ ካንተንታኝ ነው የኛም ሳይሆን የአፍሪካው ነው የሁሉም መላ ኢትዮጵያ ነው። አሃ የማንንም ጥቃት እኛ በበኩላችን አንፈልግም። መንግስት በጥበቃ እንዲያድርግልን ነው የምንፈልገው።
የአቶ ጀዋር መሐመድ ደህንነት ስጋት መሰረት አድርጎ የተነሳው ተቃውሞ አግባብነት ያለው ነው ብሏል የኦሮሚያ ጸጥታና አስተዳደር ቢሮ። የጥያቄውን መንገድ በማስቀየር የእነትና ብሔር መልክ ለማስያዝ ሙከራ መደረጉን የገለጸው የኦሮሚያ ጸጥታና አስተዳደር ቢሮ ይህም ለነብስ መጥፋት ምክንያት መሆኑን ተናግሯል። የቢሮው ምክትል ኃላፊ ኮሎኔል አበበ ገረሱ ለጠፋው የሰው ነብስም ቢሮአቸው ሀዘን እንደተሰማው ገልጿል።
ህዝቡ በሰላማዊ መንገድ ጥያቄውን ማቅረብ መፍቱ ነው፣ የመቃወምም መደገፍም መፍቱ እንደሆነ ታወቃል። ኦሮሞ ህዝብ ለዚህ ለነጻነቱ ነው የታገለው። ብሔርን ከብሔር፣ እስላምን ከክርስቲያን፣ አማራን ከኦሮሞ፣ ሌሎችንም በሀገራችን ያሉት ብሔር ብሔረሰቦች እያጋጩ እቺን ሀገር ወደ ብጥብጥ በተለይ ኦሮሚያ ላይ ፎከስ ያደረጉት የኦሮሞ አንድነት እንዲጠናከር ስለማይፈልጉ ስለዚህ ይህንኑ የሚመጣብንን ጠላት ነው ማየት ያለብን እንጂ እርስ በራሳችን መንገድ መዘጋጋት፣ ሁለት ማካከል ከወንድም ብሔር ብሔረሰቦቻችን ጋር መጋጨት የለብንም። እንደዛውም የሃይማኖት ግጭት በመሀላችን እንዳይነሳ የኦሮሞ ቄሮች ከፍተኛ ኃላፊነት አለባቸው ብዬ ነው ማስበው።
በተለይ እስቲ ኮሎኔል፣ በትላንትናውም ዕለት በዛሬውም ዕለት የተለያዩ ግጭቶች በመፈጠራቸው የሰው ነፍስም ማለፉ ነው የሚነገረው። በቁጥር ካወቃችሁ በቁጥር ወይ ደግሞ የት ነው ይሄ ችግር የደረሰው?
አንዳንድ ከተማዎች እንደነ አዳማ፣ ዶዶላ፣ አምቦ የመሳሰሉት ቦታዎች የሰው ህይወት እንዳለፈ ያው ተዘግበዋል። አልጠረርጌም ያው ባሌም። ስለዚህ ለሞቱት ሰዎች ወይም ህይወታቸው ላለፈ ሰዎች ያው ደግሜ ሀዘናችንን እንገልጻለን። ቁጥሩን መግለጽ አሁን ያስቸግራልና ወደፊት ይገለጻል።
በቅርብ የተቋቋመው የኦሮሞ ፖለቲካ አመራሮች ጥላ የተባለ የፖለቲካ ፓርቲዎች ስብስብ ዛሬ ለመገናኛ ብዙሃን በሰጠው መግለጫ ጀዋር ላይ እየተደረገ ያለውን እንደ ግድያ ሙከራ የሚያዩት መሆኑን ገልጸዋል። ድርጊቱንም በአንድ ቃል አውግዘውታል። የአመራሮች ጥላ መድረክ አስተባባሪ አቶ ጀዋር መሐመድ ተቃውሞው ተጠናቆ ሁሉም ወደ ቤቱ በሰላም እንዲገባ ጥሪ አቀርበዋል።
ኢማሪያና ፉርማታ ኢትፈላ ዳንዲን አሳቀሙ መጋራን አቁልቁላው
እንመካከርበታለን፣ መፍትሄም እንፈልጋለን። ለአሁን መንገዶች ይከፈቱ፣ ከተሞችም ይጽዱ፣ የቆሰለብንን እናክም፣ የሞቱብንንም እንቅበር፣ ከዛ በመቀጠል እንናበብ። አስፈላጊ ከሆነ አሁን በችኮላ የወጣ ነው አይነት ሳይሆን ተመካክረንበት በበሰለ መንገድ ለመጨረሻው ትግል እንደምናውጅ መንግስትም ቄሮም ማህበረሰቡም ሁሉም እንዲያውቅ እንፈልጋለን። እናመሰግናለን ነው ያሉት አቶ ጀዋር። ቀን ተቃውሞ ሲካሄድ አመራር ጥላ መድረክ መግለጫ ከሰጠ በኋላ መረጋጋት ታይቶባቸዋል። አልፎ አልፎ መረጋጋት ታይቶባቸዋል። እንደ ነሻሸመኔና አወዳይ የመሳሰሉ ከተሞችም ለአመጹ የተዘጉትን መንገዶች የመጥረግና የመክፈት የከተማዋን ሂደት ወደ አዲስ የመመለስ እንቅስቃሴ ተንጸባርቋል። ለአሜሪካ ድምፅ ሙክታር ጀማል ነኝ ከአዳማ።
ሙክታር ጀማልን ለዘገባው እናመሰግናለን። አድማጮች፣ ተከታዩም ከዚሁ ርዕሰ ጉዳይ ጋር ያቆየናል፣ ወደ አምቦም ያሻግረናል። በአምቦ ከተማ ለሁለተኛ ቀን በቀጠለው የተቃውሞ ሰልፍና በተከተለውም ግጭት የሰው ሕይወት መጥፋቱን በተቃውሞ እንቅስቃሴው ከተሳተፉ መካከል አንዳንዶች ተናግረዋል። ትናንት አመሻሹ ላይ የሶስት ሰዎች ሕይወት ያለፈ መሆኑን የከተማይቱ ሆስፒታል ምንጮች ሲያረጋግጡ፣ አያይዘውም ይህ ዘገባ እስከጠናቀረበት ሰዓት ድረስ በጥይት ቆስለው ለሕክምና እርዳታ ወደ ሆስፒታል የመጡትን ሰዎች ቁጥር 10 መድረሱን ነው እነኚሁ ምንጮች ያስታወቁት። ግጭቱን ተከትሎ በሰውና በንብረት ላይ የደረሰውን ጉዳት እያጣሩ መሆኑን ለአሜሪካ ድምፅ ያስረዱት የከተማይቱ ከንቲባ በበኩላቸው የጸጥታ ችግሩ እንዳይባባስ የአገር ሽማግሌዎች፣ አባገዳዎችና የሃይማኖት አባቶች በእንቅስቃሴዎቹ የሚሳተፉትን ወጣቶች እንዲያረጋጉ ጥሪ አቅርበዋል። ናኮር መልካ ዝርዝሩን ይዟል።
የፖለቲካ ታጋይና የኦኤምኤን ስራ አስኪያጅ አቶ ጀዋር መሐመድ ላይ ሊፈጸም የነበረ የተባለ ጥቃትን በመቃወም ዛሬም በሁለተኛ ቀን ለተቃውሞ መውጣታቸውን ወጣቶቹ ይናገራሉ። ከወጣቶቹ መካከል ለደህንነቴ ስለምሰጋ ስሜ እንዲጠቀስ አልፈልግም ያለ ወጣት በፖሊስና ወጣቶች መካከል በተፈጠረው ግጭት የሰው ህይወት ጠፍቷል ይላል። ዛሬ ቴሌ አካባቢ ተሰብስበው የነበሩ 10 ሰዎች ተመተዋል። ከ10 ሰዎች የ4 ሰዎች ህይወት አልፏል። ከነሱ መካከል አለማዩና ኦሊፈን የሚባሉ ልጆች ይገኙበታል። በአሁኑ ጊዜ የአምቦ ከተማ በጥብጥ ውስጥ ነው ያለው። የአቶ ጀዋር መሐመድ ጠባቂዎችን ለማንሳት የተፈጸመው ተግባር በማንኛውም መመዘኛ ተቀባይነት የሌለውና ስህተት መሆኑን የኦሮሚያ ክልል ምክትል ርዕሰ መስተዳድር አቶ ሽመልስ አብዲሳ ትናንት ገልጸዋል። በሰጡት መግለጫም ድርጊቱ መንግስት እንደማያውቀውና ማን እንደፈጸመው ተጣርቶ እርምጃ እንደሚወሰድና ለህብረተሰቡም ይፋ እንደሚደረግ ተናግረዋል። ተቃውሞው ታዲያ ለምን ቀጠለ? ወጣቱ ተከታዩን ምላሽ ሰጥቷል። የምክትል መስተዳድሩ መግለጫ እኮ የሚያረጋጋ አይደለም። የሰጡት መግለጫ ይህንን ተግባር የፈጸመውን አናቅም እያሉ ነው። አሁን የምንፈልገው ግድያው እንዲቆም ነው። ተግባሩን የፈጸመው ግለሰብም ወደ ህግ ቀርቦ ቅጣት ማግኘት ይኖርበታል። ይህ ከሆነ ሁኔታውን ሊያረጋጋ ይችላል ብዬ አስባለሁ። ህይወታቸው አልፏል የተባሉ ግለሰቦችን ቤተሰብ ስልክ አግኝቼ ለመጠየቅ ያደረግኩት ጥረት አልተሳካም። የአምቦ ሆስፒታል ሐኪም ዶክተር ጌቱ ትናንት አመሻሹን 3 ሰዎች መሞታቸውን አረጋግጠው ዛሬ በነበረው የሰልፈኞችና ጸጥታ አካላት ግጭትም ስለደረሰው ጉዳት ገልጸዋል። እኛ ጋር ከደረሱ 10 ሰዎች መካከል ከፍተኛ የህክምና ክትትል የሚደረግበት ክፍል የገባ 1 ሰው ብቻ ነው። እስካሁን ህይወቱ ያለፈ ሰው የለም። ነገር ግን ጉዳታቸው ከፍተኛ ነው። የአምቦ ከተማ ከንቲባ አቶ ተረፈ በዳዳ ትናንትና ዛሬ በነበረው የተቃውሞ ሰልፍ የጸጥታ አስከባሪዎችና ሰልፈኞች መካከል ግጭት መፈጠሩን አስረድተው ከተማው ካለበት የጸጥታ ሁኔታ አንጻር በሰውና ንብረት ላይ የደረሰውን ጉዳት ማጣራት አልቻልኩም ብለዋል። ሁኔታው እንዲረጋጋም ሁሉም የድርሻውን እንዲወጣ ጥሪ አቅርበዋል። ሁኔታው እንዲረጋጋ ለማድረግ የከተማችን ነዋሪዎች፣ ወጣቶች፣ የአገር ሽማግሌዎች፣ የሃይማኖት አባቶችና አባገዳዎች ሰላም እንዲወርድ የድርሻቸውን መወጣት አለባቸው። ጥያቄ ያለውም አካል ካለ በሰላማዊ መንገድ ማቅረብ ይችላል። የከተማችን ማህበረሰብ ሰላሙን ወደ ቀድሞ ለመመለስ እንዲረባረብ ጥሪ አቀርባለሁ። ሰልፉ ወደ ግጭት እንዲቀየር አድርገዋል ያሏቸውን አካላት እገሌ ብለው ባይጠቅሱም ለመያዝ ጥረት እየተደረገ ነው ሲሉ ገልጸዋል። በዚህ ዙሪያ ተጨማሪ መረጃ ለማግኘት የከተማውን ፖሊስ አዛዥና ተወካያቸውን ለማግኘት ያደረግኩት ጥረት አልተሳካም። በከተማው የንግድና ትራንስፖርት እንቅስቃሴ ዛሬም ቆሟል። መንገድ ተዘግቶ ጎማን በየመንገዱ ሲቃጠል ይታያል። ከተማዋ በተኩስ ርምታ ስትናጥ ቆይታ ከሰዓት ግን የመከላከያ ሰራዊት በመግባቱ ሰልፈኞች ከመንገድ ዞር ብለው ሰዎች እንቅስቃሴ እያደረጉ ነው። ለአሜሪካ ድምፅ ናኮር መልካ ከአምቦ።
ናኮር መልካ ለዘገባው እናመሰግናለን። አድማጮች፣ ወደ ተከታዩ መጽሔት ርዕስ ስንሻገር መንግስት የዜጎችን ሰብአዊና ህጋዊ መብቶች የማስከበሩን ኃላፊነት ይወጣ ሲል ተቃዋሚው የኢትዮጵያ ሶሻል ዲሞክራቲክ ፓርቲ በምህጻረ ቃሉ ኢሶዴፓ ጥሪ አቅርበዋል። አዲሱ የፓርቲና የምርጫ ህግ ዲሞክራሲያዊ ምህዳሩን ያጠበበና ህግን የጣሰ ነው ሲልም ኢሶዴፓ እንዲስተካከል ጠይቋል። ለዝርዝሩ መለስካቸው አመሃ።
የኢትዮጵያ ሶሻል ዴሞክራቲክ ፓርቲ ባወጣው መግለጫ የመንግሥት ተቀዳሚ ተግባራት የሆኑት የዜጎችን ሰብአዊና ሕጋዊ መብቶች የማስከበር እንዲሁም የሕዝብን ሰላምና ደህንነት የማስጠበቅ ሥራዎች በአሁኑ ወቅት እየተዘነጉ ናቸው ብለዋል። በዚህም ምክንያት ግጭቶችና የመከፋፈል ስጋቶች እየተስተዋሉ በመሆኑ መንግሥት በአስቸኳይ ኃላፊነቱን መወጣት አለበት ሲል ጥሪ ያቀርባል። ፓርቲው በጽሑፍ መግለጫው እንዳመለከተው በሀገሪቱ ያለው የፖለቲካ ምህዳር አሁንም እንደ ወትሮው በኢህአዴግ ካድሬዎች ቁጥጥር ስር እንደመሆኑ ለነጻ እንቅስቃሴ የሚመች እንዳልሆነ ፓርቲው አስታውሰዋል። ለዚህም እንደ ማሳያ ያነሳው አዲሱን የፓርቲዎችና የምርጫ ሕግ ይብሱኑ አሳሪ እንደሆነ፣ ነባር ፓርቲዎች እንደ አዲስ እንዲመዘገቡ መደንገጉ፣ ፓርቲዎች የሚሰበስቡት የድጋፍ ፊርማ መጠን እጅግ የተጋነነ መሆኑንና ተመሳሳይ እንቅፋት ፈጣሪ ናቸው ያላቸውን ድንጋጌዎች ይዘረዝራል። የኢሶዴፓ መግለጫ በተለይም በአሁኑ ወቅት በኢትዮጵያ የነበረው አብሮ የመኖር እሴት መሸርሸር እጅጉን እንዳሳሰበው ይናገራል። በመግለጫው የኢትዮጵያ ሕዝቦች ለዘመናት አብሮ የኖሩና የጋራ እሴቶችና ተዛማጅ ባህሎች ያላቸው መሆናቸውን ገልጾ አሁን እነዚህ የአብሮነት እሴቶችና ባህሎች እየተሸረሸሩ ናቸው ይላል። ለዚህ ችግር ተጠያቂዎችንም የኢሶዴፓ ሊቀመንበር ፕሮፌሰር በየነ ጴጥሮስ ለይተው አመልክተዋል።
ተጠያቂው ያው በአገሪቱ ሕገ በላይነትን ለማስከበር የዜጎችን ደህንነት ለማረጋገጥ ያው በአንጻራዊነት የመንግስት ነው ስልጣን ይዞ ያለው አካል ነው በአንድ ወገን። ሌላኛው በየቦታው ያሉት ካድሮች ነው ለግል ጥቅም በተለይ አንዳንድ አካባቢዎችን እኛ አይደለም ከምሏቸው ሰዎች ለማጽዳት መሬት ፍለጋ ከሚያደርጉት መስጡት እርምጃዎች የተነሳ ችግሮችን እንደመፈጠሩ እናውቃለን። ችግሩ በዚህ በሁለቱ መካከል ነው ያለው።
መግለጫው በተጨማሪም የተለያዩ ፍላጎቶች ያላቸው የፖለቲካ ፓርቲዎች፣ ማህበራዊ ስብስቦች፣ ግለሰብ አክቲቪስቶችና ኢ መደበኛ ደረጃጀት ፈጥረው የሚንቀሳቀሱ አካላት ሁሉ ፍላጎታቸውን ማቀንቀን ያለባቸው በሀገሪቱ ሕገ መንግሥት ማዕቀፍ ውስጥ መሆን እንዳለበትም አሳስበዋል። ኢሶዴፓ በኢትዮጵያ ፌዴራላዊ ዴሞክራሲያዊ አንድነት መድረክ አባል ድርጅት መሆኑ ይታወቃል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
መለስካቸውን እንደዘገባው እናመሰግናለን። ጠቅላይ ሚኒስትር አብይ አህመድ ከግብፁ ፕሬዚደንት አብዱላሂ አልሲሲ በህዳሴው ግድብ ዙሪያ ያደረጉት ውይይት መግባባት የተሞላበት እንደነበር አስታወቁ። ግብፅ በዋነኛነት ያሳሰባት የግድቡ ውሃ አሞላል ሁኔታ መሆኑን የገለጹት ጠቅላይ ሚኒስትሩ በጉዳዩ ላይ ቀጣይ ውይይቶች እንደሚካሄዱ ጠቁመዋል። እስክንድር ፍሬው ዝርዝር ዘገባ አለው።
ለሁለት ቀናት ከተካሄደው የሩሲያ አፍሪካ ጉባኤ ጎን ለጎን ነው ሁለቱ መሪዎች ተገናኝተው የተነጋገሩት። በሩሲያዋ ሶቺ ከተማ የተካሄደው የኢትዮጵያው ጠቅላይ ሚኒስትር አብይ አህመድና የግብፁ ፕሬዝዳንት አብዱል ፈታህ ኤልሲሲ ውይይት ትኩረት ስቦ ሲጠበቅ መቆየቱም ይታወቃል። በቀጥታና በተዘዋዋሪ ከግብፅ ወገን ሲሰነዘሩ የቆዩ ቅሬታዎችና ትችቶች፣ ከኢትዮጵያ ወገንም የተሰጡ የተለያዩ ምላሾች ውይይቱን ተጠባቂ ካደረጉት መካከል ናቸው። የኢትዮጵያ የውጭ ጉዳይ ሚኒስቴር ውይይቱን አስመልክቶ ባወጣው መግለጫ እንዳለው ታዲያ ግብጽ ልዩነቶችን በውይይት ለመፍታት ተስማምታለች። ጠቅላይ ሚኒስትር አብይ አህመድ ለጋዜጠኞች በሰጡት መግለጫ ያንጸባረቁትም ተመሳሳይ ሐሳብ ነው።
በእነሱ ሳይድ ያለው ኮንሰርን ውሃው በምን ያክል ጊዜ እንደሚሞላበት ግልጽ አግሪመንት ላይ ባለመደረሱ ያ ጣጣው የኢጅፕትን ሕዝብ አደጋ ላይ ይጥላል፣ እናንተ ወንድሞቻችን መጠቀም አለባችሁ፣ ግን እኛን አደጋ ውስጥ የሚያስገባ ውሳኔ እንዳትወስኑ የሚል ስጋት ነው ያላቸው። ይህ ጉዳይ ፖለቲካል ከተስማማንበት በኋላ ቴክኒካል ኮሚቴ በሁለቱም ወገን ያለው ተወያይተው በስንት ዓመት ምን ያክል እንዲሞላ ተገቢ እንደሆነ ይወስናል። እሱን ውሳኔ ለእኛ ካቀረቡ በኋላ እኛ ተመካክረንበት ግብጽን በማይጎዳ የኢትዮጵያን ጥቅም በማይነካ ሁለቱን ተጠቃሚ በሚያደርግ መንገድ መወሰን አለብን የሚል ነው ስምምነታችን። ውይይቱ ይቀጥላል፣ ንግግሩ ይቀጥላል። በዚህ አግባብ ግብጽም ሳትጎዳ ኢትዮጵያም ጥቅሟ ሳይነካ ሁለቱ ተጠቃሚ የሚሆንበትን መንገድ መፈለግ እንዳለብን ተስማምተናል። ከዚያ በተጨማሪ ዋናው ትኩረት ፕሮጀክት መሆን የለበትም። ዛፍ በመትከል በቂ ዝናብ የምናገኝበትን ስራ በጋራ እንስራ የሚል ውይይት አድርገናል። ለሱም ፕሬዚዳንት ሲሲ ፖዚቲቭ ምላሽ ሰጥተዋል። ተስፋ የምናደርገው የሚዲያ በየመሀሉ እየገቡ በሁለቱ ህዝቦች መካከል ግጭት ለመፍጠር የመኮዝ ሙከራ እየቀነሰ ልማቱና ፕሮጀክቱ ይፋጠናል፣ ሁለቱም ተጠቃሚ ያደርጋል የሚል እምነት ነው ያለን። ውይይታችን በጣም ፍሩትፉል ነበር።
ሁለቱ ሀገራት በሶስተኛ ወገን አደራዳሪነት እንዲነጋገሩ ከግብጽ ወገን ሲቀርብ የነበረውን ጥያቄ በተመለከተም ጠቅላይ ሚኒስትር አብይ ተከታዩን ብለዋል።
ብዙ ሀገራት ግብጽና ኢትዮጵያ በጣም ትላልቅ ሀገራት ስለሆኑ በአፍሪካ በሁለቱ መካከል የሚፈጠር ችግር አፍሪካ ላይ አደጋ ያመጣል የሚል ፍራቻ ስላላቸው ራሽያን ጨምሮ በጣም ብዙ በርካታ ሀገራት ጣልቃ መግባት ማወያየት ይፈልጋሉ። ፖለቲካል ውይይቱ ከማንም ጋር ብናደርግ ችግር የለውም። ቴክኒካል ውይይቱ ደግሞ ያው የተጀመረው አምስት ዙር ገደማ ተወያይተዋል፣ እነሱ ይቀጥላሉ። የቴክኒካል ኮሚቴውን ስራ የሚያደናቅፍ አይሆንም። ልክ እንደዚህ አሁን እንዳደረግነው ማንኛውም ውይይት ካለ እንወያያለን። ፖለቲካዊ እንወያያለን፣ ቴክኒካዊ እንወያያለን፣ ስራ እንሰራለን፣ ሁለቱን ህዝቦች በማይጎዳ መንገድ እንፈጽማለን።
የውጭ ጉዳይ ሚኒስቴር ባወጣው መግለጫም በሶስተኛ ወገን አደራዳሪነት እንነጋገር የሚለው የግብጽ ሀሳብ በኢትዮጵያ በኩል ተቀባይነት አላገኘም ብሏል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
እስከንደር ፍሬውን ለዘገባው እናመሰግናለን። አድማጮች ተከታዩም ከዚያው ከሶች የሚያቆየን ድረስ ነው። ሩሲያዊቱ ከተማ ሶች ላይ ለሁለት ቀናት የተካሄደው የሩሲያ አፍሪካ የመጀመሪያ ጉባኤ ዛሬ ተጠናቋል። በጉባኤው ላይ የአስተናጋጇ አገር ፕሬዚዳንት ቭላዲሚር ፑቲን የእድገት ግዙፍ እምቅ ኃይል ያሉትን የአፍሪቃን ቦታ በእጅጉ አድንቀዋል። ከተሳታፊዎቹ አንዱ የነበሩት የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ የጀመሩትን የመደመር እሳቤና ለአካባቢው አገሮችም አስፈላጊ ነው ያሉትን የሰላምና የመተባበር ጉዳይ አጉልቶ
ሩሲያ ለመጀመሪያ ጊዜ በጠራችው ትናንትና ዛሬ በጥቁር ባህሪቱ የተዋበች የመዝናኛና የ2014ቱ የክረምት ኦሊምፒክ ጨዋታዎችን ያስተናገደችው ሶቺ ሰሞኑን አፍሪካ አፍሪካን ሸታለች፣ አፍሪካ ሆናለች። 50ቱም የአፍሪካ ሀገሮች ታድመውባታል። 43 አፍሪካውያን መሪዎች ከ10,000 በላይ ከሆኑ አጀቦቻቸው ጋር ተሰብስበውባታል፣ መክረውባታል፣ ውሎችን ተፈራርመውባታል። አፍሪካ ወረቷን ሁሉ አልማዟን ጋር ልትናገድ አቅርባለች። ለገበያ ድርድርና ቀንስ ጨምር ክርክሮች ከፍታለች። ጉባኤው ትናንት ሲከፈት በአስሮች የሚቆጠሩ አፍሪካውያን የንግድ ምክር ቤቶች ከሩሲያ አቻቸው ጋር ተፈራርመው ነበር። ሩሲያ ቀልቧን ወደ አፍሪካ ካዞረች ወዲህ ባለፉት 5 ዓመታት ከ20 ቢሊዮን ዶላር በላይ የወጣው ዓመታዊ የንግድ ልውውጧ በመጪዎቹ 4 እና 5 ዓመታት ይህ ቁጥርም እንደገና በእጥፍ ያሻቅባል ብለው እንደሚያምኑ ፕሬዚደንቷ ቭላዲሚር ፑቲን ተናግረዋል። ሩሲያ በቀዝቃዛው ጦርነት ዘመን የሞስኮቭ ወዳጆች ከነበሩ ሀገሮች ጋር ግንኙነቷን መልሳ የመዘርጋትና የማሟሟቅ ፍላጎት የመንደዱን ያህል ባለፈው ዓመት ብቻ የ1 ቢሊዮን ዶላር ጥሬ ሀብት ሸቀጥና አገልግሎቶች ከተናገደቻት ደቡብ አፍሪካን ከመሳሰሉ ቀድሞ በዝምድና ከማይታወቁ ሀገሮች ጋርም አዲስ ሰንሰለት ዘርግታለች። በጥቅሉ ከዓለም ሕዝብ 16 ከመቶውን ካቀፈችውና ከየብሱም 1/5ኛውን ከምትሸፍነው ግዙፏ አፍሪካ ዛሬ የሩሲያ ወዳጅ ያልሆነ ማንም የለም። በእርግጥ እንከኖችና ሕጸጾች እዚህም እዚያም ባይጠፉም እጅግ የዘገየ መድረክ ብለውታል የዩጋንዳው ፕሬዚደንት ዮዌሪ ሙሴቪኒ የሶቺውን ጉባኤ። የጦር ጀቶችን ጨምሮ ብዙ መሳሪያ ገዝተዋታል፣ ወደፊትም ሐሳብ አላቸው። በነገራችን ላይ ሩሲያ የአፍሪካ ቁጥር አንድ የጦር መሳሪያ አቅራቢ አገር መሆኗ ይነገራል። አሶሺየትድ ፕሬስ ባወጣው ዘገባ ሞስኮ ባለፉት 5 ዓመታት ውስጥ ቢያንስ ከ28 የአህጉሪቱ መንግሥታት ጋር የወታደራዊ ትብብር ውሎችን ተፈራርማለች። በምን ያህል ጊዜ ርዝመት እንደሚፈጸም አይናገሩ እንጂ ሩሲያ 20 ቢሊዮን ዶላር የሚደርስ የብድር ዕዳ ከአፍሪካ ሀገሮች ጫንቃ ላይ እንደምታነሳ ፕሬዚደንቷ ቭላዲሚር ፑቲን ተናግረዋል። በተለያዩ የልማት ዘርፎችና በቴክኖሎጂው መስክ ለማገዝ ሀገራቸው ዝግጁ መሆኗን ገልጸዋል። የአፍሪካን ነጻ የንግድ ቀጠና መፈጠርም እንደሚደግፉ አስታውቀዋል። ከእንግዲህ ከእንዲህ አይነቶቹ የሩሲያ ግንኙነት ተቋዳሽ ሀገሮች አንዷ የሆነችው ኢትዮጵያም የሞስኮቭ ዕዳዎቻቸው ከሚሰረዙላቸው ሀገሮች አንዷ ነች። የ163 ሚሊዮን 600 ሺህ ዶላር ብድር ይቅር እንደሚባልላት ነጻው ጋዜጣ ዘ ሞስኮ ታይምስ ትናንት ዘግቧል። ይህንን የሩሲያን እርምጃና በሀገራቸው ልማት ውስጥ ስላላትን ቦታ እዚያው የተገኙት ጠቅላይ ሚኒስትር አብይ አህመድ አድናቆትና ምስጋናቸውን አቅርበዋል።
Historically, the principle of solidarity has been the defining
በታሪክ የመደጋገፍ መርሆች በአፍሪቃና በሩሲያ መካከል ላሉት ግንኙነቶች መገለጫ ባህሪ ሆነው ኖረዋል። በዚህ ጉባኤ ላይ መገናኘታችንም እንደ አንድ የዓለም ማህበረሰብ ለምንጋፈጣቸው ፈተናዎች በኩል መተያየት ላይ ቆመን የጋራ ተጠቃሚነትን ሐሳቦች ማስላት የምንችልባቸውን አቅሞቻችንን እንድንፈትሽ ያስችለናል።
ጠቅላይ ሚኒስትሩ አክለውም በዚህች እጅግ በተሳሰረች ዓለም ውስጥ ለዘላቂ ልማትና ለትብብር ግንኙነቶች የተወሳሰቡ ፈተናዎችን ለመፍታት የጋራ ቁርጠኛነት እንደሚያስፈልግ አሳስበዋል። በኢትዮጵያና በአፍሪካ ቀንድ አካባቢም መንግሥታቸው የጀመረውን በዓለም አቀፍ ደረጃም ጥንካሬን ያጎናጽፈናል ያሉትን የመደመር ፍልስፍና ለጉባኤው ተሳታፊዎች አንስተዋል።
መደመር የቀደሙ አዎንታዊ ካፕቶቻችንን ሰብስበን ለአሁኑ ግንባታ እንድናውልና ለመጪዎቹ ትውልዶችም የካበተ እሴትን እንድናቆይ ያሰባስበናል። በአካባቢ ደረጃም መደመር አንዳችን የሌላችንን ክፍተት እንድንሞላ በየአገሮቻችን የተናጠልና የጋራ ጥንካሬዎችና እሴቶች ላይም እንድንገነባ ያበረታታል።
የጋራ አካባቢያዊና ዓለም አቀፍ ፍላጎትና ጥቅሞች እንዳሉት የተጠቆሙት የተቀናጀ የአፍሪካ ቀንድ መልካም መጪ ጊዜን ለመፍጠር መንገድ መሆኑን ጠቅላይ ሚኒስትሩ እምነታቸው መሆኑን ተናግረዋል። የአፍሪካ የተትረፈረፈ ጥሬ ሀብትና ብርቱ ወጣት ትውልድ ከመዋዕለ ንዋይና ከመሠረተ ልማት ግንባታ ጋር ተጣምረው የሀገሮቻቸውን ፈጣን እድገት እንደሚያቀላጥፉም ተናግረዋል።
ለአፍሪቃና ለሩሲያ የምጣኔ ሀብት ትብብርን ለማጠናከር ይህ ግዙፍ አቅም ነው።
ጠቅላይ ሚኒስትሩ ሀገራቸው በአካባቢው በዓለም ደረጃ ያላትን ቦታ ለሰላምና ለእድገት እየሄደችበት ነው ያሉትን መንገድ ተናግረዋል። ጠቅላይ ሚኒስትር አብይ ለተሰብሳቢዎች መልካሙን ሁሉ ተመኝተው አዲስ አበባ ላይ እንገናኝ ብለዋል።
I wish all of us fruitful discussion and let us meet in Addis. Thank you very much.
የኢትዮጵያው ጠቅላይ ሚኒስትር አብይ አህመድና የሩሲያው አቻቸው ፕሬዚደንት ቭላዲሚር ፑቲን በተገናኙበት ጊዜ በመከላከያ፣ በትምህርት፣ ለሰላም ጉዳይ ለሚውል የኒኩሌር ቴክኖሎጂና ጥበብ በመደጋገፍ ላይ ተነጋግረዋል።
ሰለሞን አባተን ለዘገባው እናመሰግናለን። አድማጮች፣ የሁለተኛውን አጋማሽ ገፍተናል ማለት ይቻላል። በርከት ያሉ ዝግጅቶች ናቸው ያሉን። ታዲያ በዚህ ክፍል ቀዳሚ አድርገን የነበረው ቅንብርም በሰሞንኛው አብይ ርዕሰ ጉዳይ ላይ የሚያተኩር ነው። ከአቶ ጀዋር መሐመድ የግል ጥበቃ ጋር ተያይዞ በተለያዩ የኦሮሚያ ክልል ከተሞች የተቀሰቀሰው ሁከት በሰላማዊ መንገድ መርገብ አለበት ሲሉ ምሁራን አሳሰቡ ትለናለች ፀሐይ ዳምጠው። ድምጻቸውን ለማሰማት የወጡ ሰዎች ጥያቄዎቻቸውን በሰላማዊና በሰከነ ሁኔታ አሰምተው መመለስ አለባቸው ሲሉም መክረዋል። የተፈጠረው ችግር በውይይት እንዲፈታም ሲሉ ጥሪ አቅርበዋል። የፀሐይን ዝርዝር ዘገባ እንሆ።
ከትናንት በስቲያ ሌሊት በፖለቲካ ታጋይና የኦሮሚያ ሚዲያ ኔትወርክ ኦኤምኤን ዋና ዳይሬክተር የጆሃር መሐመድ ጠባቂዎች በኃይል ለማንሳት ተሞከረ መባሉን ተከትሎ በተለያዩ የኦሮሚያ አካባቢዎች ወጣቶች የተቃውሞ ሰልፎች ማድረጋቸውና ሰልፎቹ ዛሬም መቀጠላቸው ይታወቃል። በሰልፎቹም ላይ በአንዳንድ ቦታዎች የሰው ሕይወት መጥፋቱም እየተነገረ ነው። ጆሃር መሐመድ ጥቃት ሊደርስብኝ ነበር ማለቱን ተከትሎ እየተካሄደ ያለውን የተቃውሞ ሰልፍ አስመልክቶ የአሜሪካ ድምፅ ምሁራንን አነጋግሯል። ዶክተር ብራቱ ቀነይ የታሪክ ተመራማሪና የመደወላቡ ዩኒቨርሲቲ መምህር ናቸው። እየተካሄደ ያለው ተቃውሞ ሰልፍ ህዝቡን ዋጋ እያስከፈለ ነው፣ መንግስት ወደ ማረጋጋት መግባት አለበት ብሏል።
አክቲቪስት ጀዋር መሐመድ ጋር በተያያዘ በመላው ኦሮሚያ ተቃውሞ ተቀስቅሷል። መንግስት ጥንቃቄ ማድረግ አለበት፣ ይህንን ድርጊት የፈጸሙትንም ቶሎ አጣርቶ ለህዝቡ ይፋ ማድረግ አለበት። በሰከነና ሰላምን ሊያረጋጋ ሊያመጣበት መንፈስ መንግስትም ጸጥታ ኃይሎችን መንቀሳቀስ መቻል አለባቸው። ትላንት በክልሉ ምክትሉ ርዕሰ መስተዳድር ዶክተር ሽመልስ አብዲሳ የተሰጠው መግለጫና በኦሮሚያ ፖሊስ ኮሚሽን የተሰጠው መግለጫም ህዝቡን የሚያረጋጋ ነው። ቱሳም ኤክስቴንት በተወሰነ መልኩ ግን በፌዴራል ፖሊስ በኩል የተሰጠው ትንሽ ግራ የሚያጋባ ነው። አሁን ሰላሙ ወደ ቦታው እንዲመለስ መንግስት አስፈላጊውን እርምጃ መውሰድ አለበት፣ ህብረተሰቡን የሚያረጋጋ ድርጊት መፈጸም አለበት።
ዶክተር ብራቱ በተጨማሪም ህብረተሰቡ፣ የሀገር ሽማግሌዎች፣ የሃይማኖት አባቶችና አባገዳዎች ሰላም እንዲወርድ መተባበር አለባቸው ብሏል።
የፖለቲካ ፓርቲዎችም ህዝቡ እንዲረጋጋ መልእክት እያስተላለፉ ይመስለኛል። ህዝቡን ከሚቀሰቅሱ ድርጊቶች ሁሉም መቆጠብ አለበት። አባገዳዎች፣ ሃይማኖት አባቶችም ወጥተው ወጣቶች ማረጋጋት መቻል አለባቸው። ነገሩን የሚያባብስ ሳይሆን ነገሩን የሚያረጋጋ ድርጊት፣ ንግግር ሁሉም ማድረግ ይጠበቅበታል። ካልሆነ ግን ሁኔታዎች መልካቸውን እየቀያየሩ ወደ አላስፈላጊ ነገር እያመሩ ስለሆነ በአፋጣኝ እርምጃዎች መወሰድ አለባቸው የሚል እምነት አለን።
ረዳት ፕሮፌሰር ቡዛዮ ደገፋ በአዲስ አበባ ዩኒቨርሲቲ የሶስተኛ ዲግሪ ተማሪ ናቸው። ለተቀሰቀሰ ሁከት መንስኤ ነው ያሉትን አንስተዋል።
ዱቢን ፍንጀር ሰራት የጀኑ ሀሳ ሙሜ ሚኒስቴራ ታሰምቱ ጅራ ፓርላማ ከሰጥ
ነገሩ እንዴት ተጀመረ ስንል ጠቅላይ ሚኒስትሩ በህዝብ ተወካዮች ምክር ቤት ስብሰባ ላይ ላደረጉት ንግግር መልስ የሚመስል ነገር ጃዋር መሐመድ በፌስቡክ ገጹ ላይ ጻፈ። ነገሩ ከዚህ የተነሳ ይመስለኛል። ይሁን እንጂ እነዚህ ነገሮች ለአሁኑ ሁኔታ መነሻ ሆኑ እንጂ ቀድሞም ህዝቡ ዘንድ ያለው ችግር ምንድን ነው ብሎ ማጤን ደግሞ ጥሩ ነው። ህዝቡ ያልተመለሱ ጥያቄዎች አሉት። የኦሮሞ ጥያቄ፣ የአዲስ አበባ ጉዳይ፣ የኦሮምኛ ቋንቋና ሌሎችም ጥያቄዎች ስላልተመለሱ ህዝቡ አክርፎ ነበር። የጃዋር ለነገሮች መነሻ ሆነ እንጂ
ረዳት ፕሮፌሰሩ እንዳሉት እየተስተዋለ ያለው ሁኔታ አሳሳቢ ነው። መላው ህዝብ ችግሮች በሰላማዊ መንገድ እንዲፈቱ መረባረብ አለበት በማለት ምሁራን ሰላም ለማስፈን ሚናቸው መወጣት አለባቸው ብሏል።
አየን ኦሮሞሞ አከሱማን ታታኡን በርባጭሳሚቲ
የኦሮሞ ምሁራን ዝም ብሎ መቀመጥ ትክክል አይደለም። በደጉ ጊዜ እንደሚናገሩት ሁሉ ችግርም ሲኖር ወጥተው መናገር አለባቸው። በችግር ጊዜ የኦሮሞ ልሂቅ ነኝ የሚል ሰው ሁሉ ወጥቶ ህዝቡን ማረጋጋት አለበት። ተው ብሎ ነገሮችን ማርገብ መቻል አለበት።
የፌደራል መንግስት ግጭቱን አቁሞ ወደ ሰላም እንዲቀየርና ህዝቡን በመገናኛ ብዙሃን የማረጋጋት ተግባሩን መወጣት አለበት ሲሉም ተናግሯል። ፕሮፌሰሩም ለአሜሪካ ድምፅ አስተያየታቸውን የሰጡት ታዛቢዎች በኦሮሚያ ክልል እየተካሄደ ያለው የተቃውሞ ሰልፍ ምክንያት ንብረት እየወደመ ነው፣ የሰው ነፍስ እየጠፋ ነው፣ መንግስት በአፋጣኝ ወደ መፍትሄ አቅጣጫ መምራት አለበት ብሏል። ምሁራኑም የተፈጠረውን የጸጥታ ችግር በውይይት እንዲፈታ ጥሪ አቅርበዋል። ለአሜሪካ ድምፅ ፀሐይ ዳምጦ ነኝ ከአዲስ አበባ።
ፀሐይን ለዘገባው እናመሰግናለን። አድማጮች፣ ተከታዩ ሁለት ልዩ ቅንብሮች የተካተቱበት ሳምንታዊ ቅንብር ባህልና ማህበረሰብ ነው። የመጀመሪያው ወደ አምቦ፣ ሁለተኛው ደግሞ ሶፋ ማር ይወስደናል። አቅራቢው አሉላ ከበደ።
ወደ ቀዳሚው ዘገባ ነው የምንወስዳቸው አድማጮች። የታዋቂው ባለቅኔ ሎሬት ጸጋዬ ገብረ መድን የባህል ጥናትና ምርምር ማዕከል ባለፈው ሳምንት በአምቦ ዩኒቨርሲቲ ተመርቆ ተከፍቷል። የዩኒቨርሲቲው ፕሬዚዳንት ዶክተር ታደሰ ቀንአ ማዕከሉ አዲሱ ትውልድ ስለ ታላላቆቻችን ወይም ታላላቅ ሰዎቻችን እንዲያውቅና አዳዲስ ጸጋዮችንም ለማፍራት እንዲያስችለው ነው ብለዋል። በዩኒቨርሲቲው መምህራንና እውቅ የአገሪቱ የኪነ ጥበብ ባለሙያዎች ጥናታዊ ጽሑፎች የቀረቡ ሲሆን የባለቅኔው የመድረክ ስራዎችም በጥቂቱ ለታዳሚዎች መቅረባቸውን ገልጦ ናኮር መልካ ተከታዩን አቀናብሯል።
ዛሬ በአምቦ ዩኒቨርሲቲ የባለቅኔው ሎሬት ጸጋዬ ገብረ መድን የባህል ጥናትና ምርምር ማዕከል በይፋ ተከፍቶ ስራ መጀመሩን የዩኒቨርሲቲው ፕሬዚዳንት ዶክተር ታደሰ ቀና ተናግረዋል። ማዕከሉ አንግቦ ተነስቷል ስላሉት ዓላማ እንዲያብራርተዋል።
ሎሬት ጸጋዬ ገብረ መድን ይገውየዛ አምቦ ካበቀለቻቸው ባለመጡ ቀምሮ ውስጥ በስነ ጽሁፍና ቲያትር ዘርፍ በፈርጥነት ከሚጠቀሱ የሀገራችን ምሁር ነበር። ሎሬት ጸጋዬ ገብረ መድን የአንድ ሰው ብቻ ሳይሆን ሰብአዊ መብት ተሟጋች እንደነበር ስራዎቹን የመረመሩ ግለሰቦች ይገልጻሉ። በስራዎቹ በሀገራችን የተዛቡትን ታሪካዊና ማህበራዊ መስተጋብሮች ስተችና እንዲስተካከሉ የበኩሉን አስተዋጽኦ ሲያደርግ ነበር። በመሆኑም የዩኒቨርሲቲያችን ሴኔት በ2011 ዓ.ም በሎሬት ጸጋዬ ገብረ መድን ከውይሳ ስም የባህል ማቋቋም ለማቋቋም ሲወስን ሁለት መሰረታዊ ዓላማዎችን አንግቦ ነው። አንደኛው አዲሱ ትውልድ ትልልቆቻችንን አውቆ ማክበር አስፈላጊ ሆኖ በመገኘቱ ነው። የቅድመ አያታቸው የዘራረግ ከኢትዮጵያ ጋር ግንኙነት እንዳለው የምታመነውንና የራሽያ ዘመናዊ ቅኔ መስራች ተብሎ ለምታመነው ለአሌክሳንደር ፑሽኪን በመዲናችን ማዕከል በስማቸው ተገንብቶ ተገቢ ክብር ተሰጥቷቸው በዘርፉ ምርምር ለሚያደርጉ ሰዎች እድል የተሰጠ ሲሆን፣ በአንጻሩ ግን የሀገራችንን የዘመናዊ ቅኔና ስነ ጽሁፍ ውስጥ ትልቅ አስተዋጽኦ ያበረከተው ሎሬት ጸጋዬ ገብረ መድን ቀውየሳ የሀገራችንን ብዝሃነትና የሕዝባችንን እኩልነት ከማንም ቀድሞ በብዕሩ የገለጠው ሎሬት ጸጋዬ በአዲሱ ትውልድ በእውቀት ላይ የተመሰረተ ክብር እንዲያገኝ ማድረግ አስፈላጊ መሆኑ አያጠያይቅም። ሁለተኛው አዳዲስ ጸጋዮችን ለማፍራት ነው። አዳዲስ ጸጋዮችን ለመፍጠር ስለ ጸጋዬ ትልቅነት ማወቅ በቂ አይደለም። ጸጋዬን ትልቅ ያደረገውን እውቀት መጨበጥ ያስፈልጋል።
የሳይንስና ከፍተኛ ትምህርት ተቋማት ሚኒስቴር ዴታ ዶክተር ሳሙኤል ክፍሌ በበኩላቸው መንግስት እንደዚህ ያሉ የባህል ማዕከላት እንዲስፋፉ ድጋፍ ያደርጋል ሲሉ ተናግረዋል። የማዕከሉ ግንባታ ኮሚቴ ጸሐፊ መምህር ጫልቺሳ ገመቹ በማዕከሉ ውስጥ ስለሚሰጡ አገልግሎቶች አስረድተዋል።
አንደኛ ቤተ መዛግብት ከስራለው ይሄኛው ነው። ቀጥሎ ያለው ደግሞ የባህል ጥናት አለው። ለዛውም የቋንቋ ጥናት አለ፣ የአፋን ኦሮሞ ጥናት ምላለ፣ አርት ለብቻ አለው። አርት ስር ሙዚቃ አለ፣ እነዚህ ስነ ጽሁፎች አሉ እና በዛ ስር ሰፊ ስትራክቸር ነው ያለው። የራሱ ኮንፈረንስ ሩም አለው፣ ወደዛ ሄደን የምናየው ይሆናል። ኦፊስ አለው፣ ለጊዜው ሌተስት የሆነ የስብሰባ አዳራሽ ተሰርቶለታል።
ከጥናታዊ ጽሁፍ አቅራቢዎች መካከል አርቲስት አበበ ባልቻ ሎሬቱን እንዲህ ገልጸዋል።
አንድ የማውቀውን ሰው በተለይ ደግሞ ከ1970 ህይወቱ እስካለፈበት ጊዜ ድረስ በቅርበት የማውቀውን ሰው የዛን ሰው እውቅና ነው የማጫውታ። ክሪቲካል አልሆንም፣ ያ የኔ ቦታ ስላልሆነ ኦብጀክቲቭም መሆን አልችልም፣ በጣም ስለምወዱ። ጋይ ጸጋዬ መጀመሪያ ያወቅኩት በጽሁፎቹ ነው። መጀመሪያ የጋይ ጸጋዬን ፎቶግራፊ ያየሁት የሾህ አክሊል የሚል መጽሐፍ መግቢያ ላይ ነው። የጸጋዬ ብዙ ጊዜ ከፕሌራይት ብቻ ወይም ገጣሚ ብቻ አለም፣ ገጣሚ ነው፣ ጸሐፊ ተውኔት ነው፣ ሀተታ ይጽፋል፣ ማህበረሰባዊ ሀያሲ ነው፣ ፊሎሎጂስት ነው፣ ሂስቶሪዮግራፈር ነው፣ ድራማቲስት ነው፣ ሲንተሲስት ነው፣ አርቲስቲክ ዳይሬክተር ነው፣ ተርጓሚ ነው። ይህ ሁሉ ነው ይህ ሰው እና ስለ ጸጋ ያለን የማውቀውን ነገር መናገሩ ነው እንጂ የሚሻለው ስራዎች ውስጥ ከገባችሁ መውጫ የለም፣ በጣም አስቸጋሪ ነው።
ባለቅኔው በህይወት እያለ ሲከፋውም ሆነ ሲታመም የሚሸሸው ወደ አምቦ ነው ካለ በኋላ የሚታወስበትን ሐውልት ለማቋቋም ጥረት እንደሚያደርግ ተናግሯል። የሎሬት ጸጋዬ ታናሽ ወንድም ፓስተር ንጋቱ ገብረመድን ወንድሜ አገሩን እጅግ ይወዳል ይላሉ። ስለ ታላቅ ወንድማቸው እንዲያስታውሳሉ።
የአገሩ ፍቅር እሱ ከፍቅር አልፎ ያመልካል። ስለዚህ የተሰጠነው ወገናዊነት የለውም። ኢትዮጵያዊ ሁሉ የኔ ነው የሚለው የራስህ የሆነ ያንተ ነው። እኔም ኢትዮጵያ ነኝ፣ ኢትዮጵያም የኔ ናት። ዘር፣ ነገድ፣ ጎሳ ሳይል የሚላለው ለእውነት ይጋፈጣል። ቤታችን እዚህ አራዳ የሚባለው 06 አሁን በቅርብ የፈረሰው ቤት ውስጥ ነው የተወለዱ። እሱ ቦዳ ነው። ቦዳ በቂንጬ በኩል ከደንዲ ከፍ ሲል እዛ አካባቢ ነው ያደገው። እዚህ ነው
አሁን አባቶች ጋቢ ጀምረው ሳይቋጩ ይሞታሉ። አሁን እኔም ጀምሬ ያልጨረስኩት ነገር ይቆጨኛል ብለው የጻፉት ነገር አለ። እስቲ ምንድን ነው ጀምሮ ያልጨረሱት ነገር?
ጀምሮ ያልጭ ስለነበረ አፕሩቫል አያገኝ ቆራረጣል፣ ሪጀክት ይደረጋል። የተጻፉ እና ያልታተሙ እንዳሉ ነው የምሰማው።
የባለቅኔው የመድረክ ስራዎችም በጥቂቱ በአበበ ባልቻ ማስታወቂያ ድርጅት አዘጋጅነት ለታዳሚዎች ቀርበዋል። እውቁ የስነ ጽሁፍ ባለሙያ አያልነ ሙላቱን ጨምሮ ሌሎችም የስነ ጽሁፍ ሰዎች በሎሬቱ ህይወት ላይ ያተኮረ ጥናታዊ ጽሁፍ ያቀረቡ ሲሆን ለማዕከሉ የሚውሉ መጽሐፍትም ተበርክተዋል። ለአሜሪካ ድምፅ ናኮር መልካ ካምቦ።
ከትግራይ ክልል የተወከሉ የህዝብ ተወካዮች ምክር ቤት አባላት ለጠቅላይ ሚኒስትሩ የምናቀርባቸው ጥያቄዎች ታፍነው እየቀሩ ነው ሲሉ ቅሬታ አቅርበዋል። ጠቅላይ ሚኒስትር አብይ አህመድ ሰኞ ጥቅምት 10/2012 ዓ.ም ከህዝብ ተወካዮች ምክር ቤት አባላት ለተነሱላቸው ጥያቄዎች ማብራሪያ ከመስጠታቸው በፊት ካቀረብናቸው 7 ጥያቄዎች የቀረበላቸው አንዱ ብቻ ነው ሲሉ አቶ ገብረ እግዚአብሔር አርአያ የተባሉ አባል አቤቱታ አቅርበዋል። የትግርኛ ክፍል ባልደረባችን ገብረ ሀጎስ ያጠናቀረውን የዚህን ዘገባ ዝርዝር ሀብታውን ስዩም ያቀርበዋል።
በህዝብ ተወካዮች ምክር ቤት የመንግስት ረዳት ተጠሪና የአደረጃጀት ዘርፍ ኃላፊ የሆኑት የትግራይ ክልል ተመራጭ አቶ ገብረ እግዚአብሔር አርያ ቅሬታቸውን ይዘው አደባባይ ለመውጣት የወሰኑት በውስጥ በኩል የእርምት እርምጃ እንዲወሰድ ጠይቀው ስላልተሳካ እንደሆነ ተናግረዋል። ዋና ቅሬታቸውም የፕሬዚዳንት ሳህለ ወርቅ ዘውዴን የህዝብ ተወካዮች ምክር ቤት የመክፈቻ ንግግር ተከትሎ ሰኞ ዕለት ለጥያቄና መልስ የህዝብ ተወካዮች ምክር ቤት ለተገኙት ጠቅላይ ሚኒስትር አብይ አህመድ እንዲቀርቡላቸው ካስገቧቸው 7 ጥያቄዎች መካከል አንድ ብቻ እንደቀረበላቸው ገልጸዋል። አቅርበዋቸው የነበሩትን ጥያቄዎች ደግሞ ይዘረዝራሉ።
ጥያቄዎቹ አንዱ አሁን ካለው የህግ የበላይነት ጋር ተያይዞ በየቦታው ከፓርላማ ከህገ መንግስት ውጭ እየተካሄደ ያለው የኮማንድ ፖስት ተጠያቂነትም የሌለበት እንደ ፍላጎቱ በትዕዛዝ የሚሄድ አሰራር ለምን አይቆምም የሚል አንዱ ጥያቄ ነው። ሁለተኛ አሁን ካለው የህግ በላይነት ጋር ተያይዞ ባለፈው የተወሰዱ እርምጃዎች በተለይ በከፍተኛ የጦር መሪዎችና የአማራ ክልል ወታደር አካላት እግድያ ለህዝቡ ይፋ ይደረግልን፣ ህዝብ እየጠበቀ ነው ያለው፣ ጠቅላይ ሚኒስትሩ ይፋ እንዲያደርጉ የቀረበ ጥያቄ ነው። በሌላ በኩል ደግሞ አሁን ያነሳነውን ጥያቄ የመሰረተ ልማት ጥያቄዎችን በተለይ አግሮ ኢንዱስትሪ፣ የባቡር፣ የተለያዩ ፋብሪካዎችን እየፈጠኑ አይደለም፣ እንዲያውም እየተዘጉ ነው ያሉ፣ ይህንንም ጠቅላይ ሚኒስትር መብራሪያ እንዲሰጡበት ነው ያነሳ ነው። በሌሎችም አሁን ካለው ተጨባጭ ሁኔታ ኢህአዴግን የሚመራውና የትራንስፎርሜሽን እቅድ ተግባራዊ እያደረግ ኮንትራት የተሰጠውን በኢህአዴግ የተመረጠ የምክር ቤት አባል ለምንድን ነው አሁን አዲሱ የመደመር እሳቤ የሚመራበት ነው ተብሎ ተዳውሎ የመጣ አንዱ ይሄ እንዲወጣ ነው ያቀረው ነው። ሁለተኛ ደግሞ ለመሆኑ አሁን ለምንድን ነው ተደርቦ እየቀረበ ያለው የሚለውን ሀሳብ እንዲያብራርልን በግልጽ አቅርበናል።
ጥያቄ የቀረበበትን መንገድ ያስታወሱት አቶ ገብረ እግዚአብሔር የምክር ቤቱ አባላት ጥያቄዎቻቸውን ለምክር ቤቱ ያቀርባሉ፣ አፈጉባኤው ደግሞ ይመርጣሉ። የአሁኑን ምርጫ ያካሄዱት ደግሞ ምክትል አፈጉባኤዋ ናቸው ይሉና የትግራይ ተወካዮች ያቀረቧቸው ጥያቄዎች ለብቻ ተመርጠው የቀሩበትን ምክንያት ግምታቸውን ያስቀምጣሉ።
ምክትል አፈጉባኤዋ በለውጥ ምክንያት ለህወሓትና ለትግራይ ህዝብ ተጨማሪ ጥቃት ነው የምወስደው እኔ የትግራይን እሺዎቹ እንዳይነሱ፣ የትግራይ በመልካም ገጽታ እንዳይታወቅ፣ የትግራይ ጥያቄዎች በአግባቡ ምላሽ እንዳያገኙ፣ ይህ ተጨማሪ በውስጣችን ያለው በሽታ ክብርት ምክትል አፈ ጉባኤው ይህንን ስታፍን የራሷ ተልእኮ ይሄ በእኔ እንትን ነው የምልህ።
የአቶ ገብረ እግዚአብሔርን ቅሬታ ይዘን ጥያቄ ያቀረብንላቸው የምክር ቤቱ ምክትል አፈ ጉባኤ ወይዘሮ ሽታይ ምን አለ? በዚህ ጉዳይ ላይ ሌሎች የምክር ቤቱ አባላትም ቅሬታ እንደነበራቸው ገልጸው ሁሉም ግን አሰራሩን ተከትለውና ስልክ እየደወሉ ሲያቀርቡ እንደነበረ ጠቁመዋል። ከአቶ ገብረ እግዚአብሔርም ጋር አንድ ቢሮ እየሰሩ በመሆኑ ቅሬታ ካላቸው አሰራሩን ተከትለው ሊያቀርቡ ያችሁኝ ልመልስ አሉ።
ፓርላማውን አሰራር ላስረዳ፣ ትክክል ባልሆንም አመጣጡ ማለት ነው። ምክንያቱም ቅር ያላቸው የሌላ ድርጅት ሰዎችም በስልክም ደውለው ጠይቀውናል፣ በአካልም ጠይቀውናል። ምንድን ነው የኔ ጥያቄ ያልመጣው የኔ ጥያቄ ያልመጣው ብለው አስተዋል። ግን በአሰራራችን ማንኛውም የምክር ቤት አባል እኛ የትግራይ የኦሮሚያ የአማራ የምናምን ብለን አይደለም የምንለይ፣ ጥያቄዎቹን ነው የምንለይ። ስለዚህ 80-90 የሚሆኑ ጥያቄዎች መጥተዋል። ይጠቅማሉ፣ ወቅታዊ ናቸው። በፖለቲካ፣ በኢኮኖሚ፣ በማህበራዊ ብለን ከፋፍለን አፈጉባኤዎቹ ትክክለኛ ጥያቄ ናቸው ብለው ያመኑባቸውን ጥያቄዎች እንዲቀርቡ ያደርጋሉ። አሰራር መመሪያችን ስልጣኑን የሚሰጥ ለአፈጉባኤዎቹ ነው። ስለዚህ በዚህ መሰረት እኔ አሁን እንደውም ከነሱ ይመረጥ ከማን ይመረጥ በትክክል ከማን ስንት ጥያቄ እንደተመረጠም አላስታውስም እኔን አሁን ብትጠይቁኝ። ምክንያቱም የጥያቄዎቹን 90 ጥያቄ ቀርቧል በምክር ቤት አባላት። ስለዚህ 90 ጥያቄ ማቅረብ አንችልም። በህጉ ማክሲመም 15 ጥያቄ ነው የሚለው፣ እንደውም 16 አድርገናል። ስለዚህ አልተመረጠላቸውም ማለት ነው። እኔ አሁን የትግራይ ነው የአማራ ነው የኦሮሚያ ነው በሚል ስሜት አይደለም። ወቅታዊነቱን እና
ይዘት ያላቸውን ብቻ እየለዩ በአሰራሩ መመሪያ መሰረት እንደሚያቀርቡ ይናገራሉ።
የአሰራር መመሪያችን በግልጽ በአንቀጽ የተቀመጠው በአፈ ጉባኤዎቹ ይመረጣል። ለምን እንዳልመረጡት እንኳን አይጠየቁም ይላል። ምክንያቱም ለእኛ ማንዴት ተሰጥቶናል። በዚህ መንገድ ማኔጅ ነው የተደረገው። በ90 ጥያቄ ውስጥ ነው 15 ጥያቄ የተመረጠው። ስለዚህ የማን ነው የምንድን ነው ወደሚል አይደለም። እንደ ምክር ቤት አመራር ሁሉ ነገር የሆኑ ጥያቄዎችን ለማስተናገድ ነው ጥረቴ የተደረገው። ከዚህ ባለፈ ደግሞ አቶ ገብረ እግዚአብሔር እና እኔ በጣም ቅርብ ነን ይሄንን ለመነጋገር። ስለዚህ ከእሳቸው ጋር እንነጋገራለን።
አቶ ገብረ እግዚአብሔር ግን ይህ ሁኔታ በመደጋገሙ አሁን በይፋ ድምፅ ታቅበው በማድረግ እርምጃ መውሰድ መጀመራቸውን ገልጸው ከዚህ በኋላ ይህ እንዳይደገም ደንቡ በሚፈቅደው መሠረት ከዋናው አፈ ጉባኤ ጋር ዝርዝር ውይይት እንደሚያደርጉ ተናግረዋል።
አድማጮች፣ ለምሽቱ ያልነው በዚህ ላይ አበቃ። ትግርኛ ስርጭት ይቀጥላል። በእኛ በኩል ሰላም፣ ደህና እደሩ። Thank you.